የኢህአዴግ ስራ አስፈጻሚ ኮሚቴ የይቅርታና የክስ ማቋረጥ እርምጃ እንደሚወስድ በወሰነው መሰረት እስረኞች ከእስር መለቀቅ መጀመራቸውን ጠቅላይ አቃቤ ሕጉ ለአገር ውስጥ መገናኛ ብዙሀን በማስታወቅ ላይ ናቸው። በሌላ በኩል አንዳንዶቹ የግንቦት ሰባት አባል መሆናቸውን አምነው እንዲፈርሙ ሲጠየቁ፣ ቀደም ብሎ በመለስካቸው ዘገባም እንደተመለከተው የተወሰኑት እስረኞች ክሳቸው ሲቋረጥ ሌሎች የይቅርታ ደብዳቤውን የመፈረም ሂደት መከተላቸውን ወይም መሆናቸውን የታሳሪ ቤተሰቦች ተናግረዋል። አንዳንዶቹ ከማረቢያ ቤት ወጥተው ለተሃድሶ ስልጠና መግባታቸውም ተነግሯል። ጽዮን ግርማ ከእስረኞቹ ቤተሰቦች አንዳንዶቹን አነጋግራ ተከታዩን አጠናቅራለች።
በኢትዮጵያ የሚገኙ እስረኞች ብዛት በውል በቁጥር ባይታወቅም በፌዴራል በአማራና በኦሮሚያ ክልል የሚገኙ የተለያዩ እስረኞች ከእስር መለቀቅ ከጀመሩ 2-3 ሳምንታት ተቆጥረዋል። ከእስር አፈታታቸው ክሳቸው ተቋርጦ በይቅርታና በምህረት እንደሆነም የተገለጸ ነው። ይህም ሆኖ ግን በሀገር ውስጥ የእስረኞችን ጉዳይ የሚከታተሉ የግለሰብ መብት ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት አሁንም ታዋቂ የፖለቲካ ሰዎችና ጋዜጠኞችን ጨምሮ ቁጥራቸው በውል የማይታወቅ የፖለቲካና የህሊና እስረኞች በየእስር ቤቶች ውስጥ እንደሚገኙ የገለጹ ነው። ከታሳሪዎች መካከል አንዱ ከሰኔ 12 2003 ዓ.ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ውብሸት ታዬ ነው። የውብሸት ባለቤት ወይዘሮ ብርሃን ተስፋዬ በትናንትና ሁለት ዘዋይ እስር ቤት ሄዳ እንዳገኘችው ለአሜሪካ ድምጽ ተናግራለች። ማምሻውን አነጋግሬያት ነበር።
ትናንት ነበር የሄድኩት። ወረቀቱ እንደደረሰውና እንደፈረመ ነግሮኛል።
ምን አይነት ወረቀት ነው የደረሰውና የፈረመው?
ወረቀቱ የሚለው ያው መጀመሪያ ስለ ስሙ እየገለጸ 14 ዓመት መሆኑ የተቀጣውን ብር ምናምን ከላይ ጠቅስና አለ። ሳላጠር ባለችን ስም መንግስት የሰጠውን ይቅርታ ትቀበላለ አትቀበልም ብሎኝ፣ ትቀበላለ ስል ይቀበላለ ብሎ እዚህ ጋር ፈርማል። መንግስት የሰጠውን ይቅርታ ተቀብያለሁ የምትልናል አለ። በሁለት ምስመር የተጻፈው በቃ ከዛ በታች አስፈረሙን አለ።
ምን ያህል ሰዎች ናቸው የፈረሙት? በዚህ
ወደ 100 ምናምን አለ። በትክክል ቁጥሩን አሁን እነሱ ጋር ያሉት የተወሰኑ ሰዎች ናቸው፣ ግን ሌሎች ሌሎችም አሉ። አንድ ቤት ከሚኖሩት ውስጥ ማለት ነው ወደ 20 ምናምን አካባቢ መሰለኝ በአንድ ቤት ውስጥ የሚኖሩት። አሁን ከኛ ጥቂት ነን አለ። ግን አጠቃላይ ግን ቁጥሩንም አላውቅም፣ ግን ከመቶ በላይ ነው።
ከመቶ በላይ ፈርመዋል በዚህ ምና መቼ ይለቀቃል?
እሱን ነው በትክክል ያላወቀው። በቃ እንግዲህ እኛ ፈርመናል፣ ከዚህ በኋላ ምን እንደሚያደርጉ አናውቅም ማለት በቃ እንደዚህ የሚመስላል። ቀኑ ምንም ስለቀኑ የሚያውቀው ነገር የለም።
በሌላ በኩል ባለፉት 3 ቀናት ውስጥ በተመሳሳይ ከዚህ ቀደም ያቀረቡት የይቅርታ ደብዳቤ ተቀባይነት አግኝቶ እንደሚለቀቁ የመፈቻ ደብዳቤ ደረሳቸው እስረኞች እንዳሉ ለማወቅ ተችሏል። በተጨማሪም የተሃድሶ ስልጠና ለመውሰድ የተላኩም እንደሚገኙበት ታውቋል። በሌላ በኩል ጋዜጠኛ እስክንድር ነጋ፣ የቀድሞ አንድነት ለፍትህ እና ለዲሞክራሲ ፓርቲ ምክትል ሊቀመንበር አቶ አንዱዓለም አራጌ እና የመኢአድ አመራር አባል የነበረው አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ በድጋሚ በተናጠል ተጠርተው የይቅርታ ደብዳቤውን እንዲፈርሙ መጠየቃቸውን የአቶ ክንፈ ሚካኤል እናት ወይዘሮ ብጻት ኃይለ ጊዮርጊስ ለአሜሪካ ድምጽ ተናግረዋል።
ያነጋግራቸው ሰባት አይደለም አልፈርምም ብዬ አልኩ አለ። ሁለተኛ ደግሞ እንደገና በተናጠል ተጠርቶ አቀረበልኝ ጥያቄ አለ። እኔ ይሄንን የምጠየቅ አይደለሁም፣ በዓላማዬ ባደረኩት ነገር ታስሬያለሁ፣ አንዳንዴ ናቀዋለሁ። ግን ግንቦት ሰባት የሚባለው እኔ አይደለሁም ግንቦት ሰባት እና እንደውም እኔ ያለ አካላቴን አንድ ጆሮዬ ተበላሽቶ በብልሽት ላይ ነው ያለሁት። ይሄንን ነው ያተረፈልኝ። ስለዚህ መጠየቅም የለብኝም ብዬ አልኩ። እንጠይቅ ስለተባልኩት ምን ላቀርብ ሲል ይሄው እየቀረጽክ ነው ያቀረብኩልህም አቅርብለት። ምክንያቱም ይሄ አላማ አይደለም እናንተ የምትሉት ይላል አላማ አይደለም ብዬ አልኳቸው።
ወይዘሮ ብጻት ልጃቸውን ሲያነጋግሩት በእስር ቤት እያለ የደረሰበት በደል ካሳ የሚያስፈልገው እንጂ ይቅርታ የሚያስጠይቀው እንዳልሆነ እንደገለጹላቸው ነግረውኛል። ይህ ደግሞ የልጃቸው ብቻ ሳይሆን የእርሳቸውም አቋም መሆኑን አስረግጠው ተናግረዋል።
በጣም የማዝነው 2010 የካቲት አንድ ቀን እፈታለሁ ብሎ ለመላው ዓለም በኢትዮጵያ ሕዝብ ጭምር በተናገረው ቃል ሕዝብም ሆነ እኛ እርግጥ ደስ ብሎናል። በሁለት እንደገና እነሱን ተጠያቂ አድርጎ ፈርሙ ማለት እኔ በእውነት ነው የምላቸው፣ ለእኔ ለግለሰቧ እንኳን ያሳፍረኛል። በጣም የሚያሳፍር ነው። ኢትዮጵያን ታክል ሀገር የሚገዛ መልሶ ቃልን አጥፎ እንደገና ግንቦት ሰባት ነኝ ባሉ ይሄ ለታሳሪ ቤተሰብም ሆነ ማረሚያ ቤት ላሉ ኢትዮጵያውያኖች በጣም ነው ያዘንኩት። ላደረጉት ደግሞ አንፈርንም ላሉ በጣም ተደስቻለሁ። በጣም ደስ ብሎኛል። ግድነት ናቸው። ይቅርታ የሚባለው ባቀረብኩት ደብዳቤ መሰረት ነገሩ አልተሳካልኝም። አሁን ፈርምን ብሉ ይፈርማለሁ በሐሰት ብሎ የሚለው ሐሰት ነገር ያደረገ ቢሆን ለዓላማ ገብቶበታል። እኛም መስዋዕት ከፍለናል። እኔ ለልጄ ብቻ አይደለም አጠቃላይ ለኢትዮጵያ ሕዝብ በዛሬ ጊዜ 6 ዓመት ከ6 ወር እስር ቤት መመላለስ አንድ መስዋዕት ለዓላማችን ለባንዲራችን ከፍለናል። ስለዚህ እኔ ባለመጠየቃቸው ይቅርታ በጣም ደስ ብሎኛል። እኔ ግድና ያለ በኢትዮጵያ ላይ ቃልቲ እኔ ልንቶ ዘዋል እኔ ማምነው በእነሱ ነው። ግን ይሄን ሁሉ ደም አጥቶ ልዑል እግዚአብሔር ቃሉን የማያጥፎ እንደኛ የማይወላውለው አሁንም እምነት ደርሶ ነው ወደፊትም ደርሶ ነው እና እኔ ቢሞት ልጄ አላዝንም። እውነትን ይዞ ነው ሐሰትን ይዞ አይደለም። ለሀገር ትግል ደግሞ ከአያት ከቅድናታችን የመጣ ነው። አዲስ ነገር አይደለም። ይህም በጣም የማዝ ነው። ሌሊቱን ተጠምስሶ ተጠምቆ በአንድ የተናገሩትን በሁለት እንደገና መሳታቸው በጣም አዝናለን። ይሄ ከነሱ የሚጠበቅ አልነበረም። ካደረጉት ደግሞ ከኛ እውነትን እንጂ ውሸትን ይዘን አልተነሳን።
አድማጮች፣ የእስረኞችን አፈታት ሁኔታ በተመለከተ በዝርዝር ማብራሪያ ለማግኘት የፌዴራል የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮንና ጠቅላይ አቃቢ ሕግ አቶ ጌታቸው አምባይ የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ አልተሳካልኝም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።